ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 7 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥቅምት 7 ቀን 1049 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
ትግላችን ለምን በሚል ርዕስ የቀረበ የፍኖተ ዴሞክራሲ ሐተታ ከዜናው በመከተል ይቀርባል። ከዚያም ተለያዩ ከዝግጅት ክፍላችን የቀረቡ ጽሑፎችን በተከታታይ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል።
ባንዲራ ጠሎቹ ያገዛዙ ኃይሎች የባንዲራ ቀን አክባሪዎች ሆነዋል። ያገዛዙ ደጋፊዎች ስሜት ብቻ እንጂ ለምን ማለት የማያውቁ መሆናቸው የሚረጋገጠው ሌላኛው መንገድ ደግሞ የጥቁር ህዝብ ኩራት የሆነውን ባንዲራ ከመኪና ላይ የፋቁ ማስወገዳቸው ነው። አገዛዙ በሚመረው በመላ ኦሮሞ እንዳይወለበለብ እየከለከለ በአዲስ አበባ ሽሮሜዳ ሸማሰሪና ሻጮች ቤት ሄዶ እያወረደ ቤተክርስቲያን የራሷን እንዳታወለበለብ ክልከላ እያደረገ ባንዲራውን የለበሰ ሰው የታሰረ አመቱን ሙሉ በአገዛዙ ሲዋከብ ከርሟል። በኮሌሉ በኦነጎች ሽመልስና አዳነች ተሰብስቦ እየተቃጠለ አይቶ ባላይ ያለፈ የነበረ አስመሳይ ዛሬ አገዛዙ ለማስመሰል ጉዞ ለአንድ ቀን ብቻ በተከፋይ አክቲቪስት እስከ ተላላኪ ካድሬ ለማስመሰል ከፌስቡክ ፖስት በማያልፍ መልኩ ሲያምታታ ሊያከብር ሲሞክር ታይቷል። ካድሬዎቹ በጎጥ ተቧድነው በባንዲራና በአገር ጥላቻ ሰክረው በስልጣን ጥምቅ የትበሆድ በሆዳቸው ወድቀው እንደ ኳስ ደጋፊ በጋራ ሲጮም ታይተዋል። ወራሪውን የሚሸልም ያገዛዙ የውርደት ዘመን ተጠናክሮ ቀጥሏል። ሱዳን የኢትዮጵያን መሬት 50 ኪሎ ሜትር በወረራ ይዛ የርሻና የመሰረተ ልማት በመስራት ላይ ትገኛለች። ወረራ ከተያዘው የኢትዮጵያ መሬት የሚገኘው በአማራው አካባቢ ነው። ታዲያ በወረራ በተያዘው አካባቢ ወራሪው ኃይል ጋብዞህ እንደዚህ ፍልቅልቅ ያልክ ደስታን ስትገልጽ ሽፈትን ለማያውቀው ለጀግናው የኢትዮጵያ ህዝብ እንዲሁም ለተወረረው አካባቢ ህዝብ ምን መልእክት ለማስተላለም ተፈልጎ ነው ሲሉ በተቃውሞ ተገልጿል። በዓለም ታሪክ እንደ አንድ የተወረረች ሀገር ወራሪዋን በደስታ ሻምፓን ከፍታ ፍልቅልቅ ያለ የሚቀበል አገዛዝ ቢኖር በስብና የዘቀጡ ድክመታቸውን በውሸት ፈገግታ ለመሸፈን የሚጥሩ ስብስብ ያለበት የወራዶች ስብሰባ የሆነው ጸረ ኢትዮጵያዊ ብልጽግና ዘመን ብቻ ነው። ኢትዮጵያ እንደዚህ አይነት የውርደት ዘመን በታሪኳም ገጥሟት አያውቅም። በጃርቴ እስር ቤት ማንነት መስዋዕትነት እያስከፈለ ነው ተባለ። ይህ በጅጉ የተላላጠና የቆሰለ የውስጥ እግር በተለያዩ ጊዜያት በግፍ ታስሮ ብዙ ግፍ የደረሰበት ቤተሰቦቹ እንኳ በአግባቡ ሄደው ለመጠየቅ በማይችሉበት ሁኔታ እስረኞቹ በስቃይ ውስጥ ይገኛሉ። በወዴድ አገዛዝ በማንነታቸው እየተለዩ ያለ ፍርድ የታሰሩ ወገኖች እንዳይጠየቁ ከሕግና ከአሰራሮች የሚከለክል ኦነግ የሽብር ቡድን ከበርካታ ያገዛዙ አካላት ጋር በመናበብ መንገድ የሚዘጋበትና ከአንደኛው ወደ ሌላኛው አካባቢ ለመንቀሳቀስ የሚሞክር የሚገድልበት የሚታገትበት ገንዘብ የሚቀጣበት የተለመደ የአገዛዙ መገለጫ ሆኗል። በርካታ ወገኖች ያለፍትህ ታስረው ግን እየተፈጸመባቸው ውስጣቸው ኦነግ እና የብሩኑ ተልኮ አስፈጻሚ በሆኑ በጃርዴጋ ጃርቴ ወረዳ ካድሬዎች መሆኑ ተገልጿል። አሁንም አካባቢው በጠራዘቦች የተከበበና አስቸጋሪ ስለሆነ የህብረተሰቡ ደህንነት አደጋ ላይ ወድቋል። ስራኛው ጃርዴጋ ከተማ የነቁ ግፍን የሚጠየፉ ለወነግ የማይበገሩ ለምን ብለው የሚጠይቁ በንጹሃን ላይ በተከታታይ እየተፈጸመ ያለው የሽብር የወንጀል ድርጊት የሚያግዙና የሚቆምም የሚጠይቁ በመሆናቸው ብቻ በወረዳው ቢሮ ላይ በተቀመጠው የወነግ ክንፍ በኃይል ታፍነው ወደ ጃርዴጋ ጃርቴ ወረዳ ጃርቴ ከተማ ተወስደው ከታሰሩ በርካታ ወራትን አስቆጥረዋል። በጃርቴ ከተማ አያሌ ከላይ እስከ ታች ያሉ ያገዛዙ አካላት በስንቅ በትጥቅና በመረጃ የሚደገፉት የወነግ የሽብር ቡድን ይፋዊ የወረራ ጦርነት በመክፈት ከ100 በላይ አባወራዎችን ከነልጆቻቸውና ዘመዶቻቸው በድምሩ ከ500 በላይ የሚሆኑ ንጹሃንን ሲጨፈጭፉ ሲያርድና ሲያቃጥል መዋሉን ከዘር ተኮር ጥቃቱ የተረፉ ነዋሪዎች መግለጻቸው የሚታወስ ነው። ከዚህ የጭካኔ ዘር ተኮር ጭፍጨፋ በተጨማሪ የሽብር ቡድኑ ጥቃት የፈጸመው በሚሰጣቸው ተልኮ መሰረት ቢሮ ውስጥ ባሉ አጋሮቹ ከወራት በፊት ያለ ፍትህ ቢያንስ ከ28 በላይ የሚሆኑ የተመረጡ ንጹሃን ታስረው በሚገኙበት ፖሊስ ጣቢያ ላይ ነው። የወነግ የሽብር ቡድን አባላት በጃርቴ ፖሊስ ጣቢያ የእስረኞችን ክፍል በር እንደሰበሩ እዚህ ውስጥ የምንፈልገው ሰው አለ ወይ የሚል ጥያቄ በማንሳት እና እርምጃ በመውሰድ ላይም ናቸው። እስረኞች በአንድ ላይ ጩኸት እያሰሙ ቢሆንም እየጠየቁ መረሸን ስለጀመሩ በዚህ እጅግ አስጨናቂ በአንድ በኩል እሳት በሌላ በኩል የቡድን መሳሪያ በሚያጓራበት የጥይት አረር በሚዘንብበት የንጹሃን ደም እየፈሰሰ ጃርቴ በጨቀየችበት ፈታኝ ሰዓት ላይ ከ3 እስከ 4 የሚደርሱ የግፍ እስረኞች ቆመን ከምንታረድ ከምንረሸን ወይም በእሳት ከምንቃጠል እየሸሸን እንሞት በማለት መሮጥን መርጠዋል። በባዶ እግራቸው ብዙ ኪሎ ሜትሮችን አቆራጠው ከኋላቸው ከሚተኮስባቸው የጥይት አረር አምልጠው ስለነበረው ጭፍጨፋና በስር ላይ ስለነበሩት ስለተረሸኑት ጓዶቻቸው ወሬ ለመንገር በቅተዋል። የህክምና ተቋማት ባለሙያ በሌለበት በሽብር ቡድኑ ከቡድኑ ጋር አብረው እየሰሩ ባሉ የኦሮሞ አካባቢ የሆረው ጉድሩ ወለጋ የሻምቡ አመራሮችና የልዩ ኃይል አባላት ጥርስ በተነከሰበት 2 ጊዜ ወረራ ተፈጽሞ የብዙዎች ደም ፈሶ በተቀለበሰበት 3ኛ ዙር ወረራ በተደረገበት ቀን እየተቆጠረለት በሚገኘው ጃርዴጋ አሁንም ኑሮ ጨለማ ሆኗል። የመውጫና የመግቢያ በሩ የታጠረ ነው። መብራት ሆን ተብሎ በአገዛዙ እንዲጠፋ እየተደረገበት መዳን የሚችሉ ቁስለኞች፣ እናቶች፣ አዛውንቶችና ህጻናት በህክምና አጥወት የሚሞቱበት ውሃ ሊቀዱና እንጨት ሊለቅሙ ከቤታቸው ሲወጡ በቤታቸው ጓሮ ሲታዩ በጭካኔ የሚገደሉበት ጃርዴጋ አሁንም በጭንቅ ላይ ነው። የኦሮሞ ተወላጆችን የሽብር ቡድኑ በአጭር ጊዜ ሌላውን ጨፍጭፈን ትመለሳላችሁ በሚል እንዲወጡና ወደ ሻምቡ እንዲሄዱ ማድረጉ ከ15000 በላይ ወራሪ ጦር አሰማርቶ የፈጸመው ጥቃት በመክሸፉ እንዳሰበው ወዲያውኑ እንዲወጡ ያደረጋቸው ወገኖች ወደ ጃርዴጋ ለመመለስ አልቻለም። የጭፍጨፋ አቅዱ በፈጣሪ ድጋፍ በጥቂትና ፋላቀር መሳሪያ በብዙዎች መስዋዕትነት መመከቱን ካስተዋለ በኋላ ሌላ 3ኛ ዙር የዘር ማጥፋት ዘመቻ ለማድረግ እንቅስቃሴ ላይ ነው። ከሻምቡ ዞንና ከከተማዋ በርካታ ካድሬዎች ጋር መምከሩና ራሱ በአጭር ጊዜ ጃርዴጋ አጽድቼ እመልሳቸዋለሁ ሲል ቃል የገባላቸው የኦሮሞ ተወላጆችም አማራ አፈናቀለን በሉ በማለት በሚዲያ እንዲዘምቱ እያደረገ ነው። ከፍተኛ ኃይል ከቄለም ወለጋ በሰቀላ ኦድቡልቅ በኩል እያስጠጋ ስለመሆኑ በከበባ ያሉ ንጹሃንም የድረሱልን ጥሪ በተደጋጋሚ እያቀረቡ መሆኑን ለማወቅ ተችሏል። በጃርዴጋ መጀመሪያ ከተፈጸመ የወረራ ጥቃት ጀምሮ ይህ መረጃ እስከተጠናቀረበት ሰዓት ድረስ ለንጹሃን የደረሰላቸው አንድም ኃይል እንደሌለና አደጋ ውስጥ መሆናቸውን ተገልጿል። በወለጋ ክፍለ ሀገር በቢብሱዴ ወረዳ በስርዓቱ አስከፊነት ተፈናቅለው ከ9 ወር በላይ የሆናቸው ወገኖች ችግር ላይ መሆናቸው ተገለጸ። በምስራቅ ወለጋ ዞን በሲቡስሬ ወረዳ ከ7 ቀበሌ የተፈናቀሉ ወገኖቻችን የሚገኙበት ሁኔታ አሳዛኝ መሆኑን በስሬ ከተማ በመስጊድ ተጠልለው ከ9 ወር በላይ እንደሆናቸው በአካባቢው የሚገኙ ነዋሪዎች ገልጸዋል። እዚሁ ቦታ ላይ ተጠልለው የሚገኙ ተፈናቃዮች ቁጥር ከ13000 በላይ መሆኑና እስካሁን አገዛዙ ይሁን በሌሎች ግብረ ሰናይ ድርጅቶች የተደረገላቸው ምንም አይነት እርዳታ እንደሌለም ተገልጿል። ተፈናቃዮቹ በማህበረሰቡና በመስጊዱ አካባቢ በሚገኙ ሰዎች እገዛ በህይወት መቆየታቸውም ታውቋል። በጽንፈኛ የኦሮሞ አክራሪዎች የተፈናቀሉት ንጹሃን ከ7 ቀበሌ ሲሆን የአካባቢውም ጂንሆይ፣ አሃደ ገበያ፣ አዳሞ፣ ጀለሊ፣ ጨረይ፣ ፈላሞ፣ ጀብዷ ጫካ ናቸው። ከሰባት ቀበሌ ተፈናቅለው ለዘጠኝ ወር ያህል በስሬ ከተማ በመስጊድ ውስጥ ለሚገኙት የተፈናቀሉ ንጹሃን ህዝብ መፍትሄ ይስጠን ሲሉ ተማጽነዋል። ስለሆነም አስቸኳይ እርዳታ እንዲያገኙ ሁሉም ድምጽ በመሆን እገዛ እንዲያደርግላቸው አስተባባሪዎቹ ጥሪ አቅርበዋል። እየመረጠ ህዝብን በማንነት ከመድረገጽ እንዲያጠፋ የተፈቀደለት የወዴድ ኦነግ ኃይል ተደራጅቶ በየዕለቱ ተልእኮውን እየፈጸመ ይገኛል። ይህ በአገዛዙ የሚደገፍ ኃይል የፌዴራል ፖሊስ የመከላከያ መኪና፣ ትጥቅና የባንክ ገንዘብ ይዘርፋል፣ ከተሞችንም ይቆጣጠራል። የፋኖ ሰብሳቢ ክላሽ በያዙ ጓዶቹ ታጀበ ብሎ አይኑ ደም የለበሰው ኮሎኔሉ የአገሪቱን የጸጥታ መዋቅር ስብሰባ ጠርቶ መግለጫ ሰጥቶ ሚዲያውን አንጫጭቶ ጨፍጫፊ ኃይል አዝምቶ በሆድ አደሮች መንገድ መሪነት 12,000 የአማራ ወጣት ፋኖ ለቅሞ እስር ቤት አስገብቷል። 21 ባንክ ዘርፎ ያገኘው ሁሉ እየገደለ ትጥቅና መኪኖችን እየወረሰ በርካታ ወረዳ የተቆጣጠረ ኃይል ለአገዛዙ ግን ራስ ምታት አልሆነበትም። ፋኖ ጥቁር ክላሽ ቀማ እያለ በሐሰት ወንጅሎ የደነፈው የመከላከያም ሆነ የፌዴራል መኪኖችን ለወነግ ጥቅም ላይ ሲውሉ ግን ምንም አይነት ቃል አልተናገረም። አማራ ወይ ታግለህ ከሆዳም ነውረኞች ራስን ትገላገላለህ፣ አሊያም ያለፈ ታሪክን ሁሉ አሳድፈ ተዋርን ትኖራለህ ተብሏል። ባዲን ራሱን አዋርዶ የአማራን ህዝብ ማዋረዱ ሳያንስ የአይናችን ብሌን የእኛነታችን መገለጫ የታሪክ ኩራታችን መይሰው ካሳን ከመቃብር ቀስቅሶ ኮሎኔሉን አመስግንልኝ እስከ ማለት የደረሰው የወንዶች ቁና ንጉሳችንን ለገዳያችን ለአገዛዙ እጅነሽ ለማስመሰል የተወሰኑ ድራማ ይሰቀጥጣል። ባዲንና የባዲን ልጆች እረ በፈጠራችሁ ታሪካችንን አታሳድፉ፣ ተውልን፣ ቢያንስ ታሪካችን እንኳ ይትረፍ ይላሉ የአባት አርበኞች። በአገሪቱ በሆዳቸው የወደቁ የወረቀት ፕሮፌሰሮች መበራከታቸው ተነገረ። ባለፉት ጊዜያት በማወቅም ሆነ ባለማወቅ የሥራ ዕድል ያጡ ምሩቃን ኑሮውን ለማሸነፍ ጀምረውት ተገደው በሆዳቸው ወድቀው አግኝተናቸው እነርሱም እንኳ ይጸጸቱ ነበር። በዚህ ዘመን ግን አገር ይታደጋሉ ያቀናሉ በሚል በአገዛዙ የሚሾሙ ምሁራን ተብዮቹ ከቀድሞዎቹ ካድሮች ይበልጥ በሆዳቸው የወደቁ እንደሆነ በተግባር ተረጋግጧል። እነዚህ ወዳደር ምሁርነትን አረከሱት። የዓለምን ዕውቀት አለመማር ተመኘን። ደጉ ባላገሩ ገበሬው እንደ ተራራ ገዝፎ ታየን። ከሕዝብ ይልቅ እንደ ተሾሙት ሁሉ ነገ ለሚሻሩበት ቅንጥብጣቢ ስልጣንና ብልጭልጭ ጊዜያዊ ሕይወት በሆዳቸው ሲወድቁ ማየት እጅግ እስከ ግር ድረስ ዘልቆ ያማል ሲሉ የአዲስ አበባ አካባቢ ምሁራን ገልጸዋል። ለአገሮም ከባድ ታላቅ ኪሳራ ነው። በዛ ላይ ደግሞ የሀፍረታቸው ጥግ ይብስ በሆድ መውደቅን እንደ ትልቅነት በቃላት አሽሞነሙነው ይገልጹታል። በሆድ መውደቅን የርኩስነት በብልጭልጭ ቋንቋ ዲፕሎማሲያዊ ንግግር ለብጠው ቅናት ነው ሲሉን ሲሰማ ነገ እንዳይነሱ ሆነው እንደወደቁ ለመገንዘብ ችለናል ብለዋል። የፖለቲካ ስልጣን ለማግኘት ተብሎ ፈተናን ተሰርቆ እንደነበር ተገለጸ። ይህንን ደግሞ በአደባባይ እንደ ጀግንነት ሲዋሩት ተሰምቷል። አሁን ያ ኃይል ወደ ስልጣን መጥቷል። ዛሬ ተማሪዎች በዚህ አመራር እምነት የለንም ቢሉ ምኑ ላይ ነው ስህተታቸው? ቅጥረኛው ጮክ ብሎ መሳቁን የሚመኙለት ደጋፊዎቹ ዛሬ የሉም። ምክንያቱም እርሱ ወደ ትምህርት ከመጣ ወዲህ በአዲስ አበባ ከተማ ብቻ በትምህርት ስርዓቱ የሚታየውን ችግር ሁሉም ያውቀዋል። የመማሪያ መጽሐፍት እንዴት እየታተሙ ነው? ታዲያ በዚህ ስርዓት ተማሪዎች እንዴት እምነት ይጥላሉ? ያልተፈተኑት ተማሪዎች እንኳን አሳማኝ ምክንያት እያላቸው በእነሱ ስህተት ሳይሆን በተሸረበው የአገዛዙና ትምህርትን እመራለሁ ብሎ የተቀመጠው የቅጥረኛው ሴራ ነው ተብሏል። ለሰዓቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር መልካም አገርና ሰንደቅ ነጻነት ከሌለ ቤሰርቶ ማረፍ ያውሎ መክበድ የለ ሰንደቅ ነች ሃይማኖት አላማ ነች እምነት አርማ የለ ጌታ የለውም ነጻነት አናሳፍርሽም ታሪክ ይወሰና ዜጎችሽ ዋርድያ ዘቦነን ቆመናል ዘቦነን ሳትም ይዝናናሉ እርቁም ድንቁም ይደምታሉ እንደ ቆመች ያበጥራሉ በምሯ ሚኖራሉ
ለምን በማንኛቸውም ጊዜ ቢሆን ህዝብ ለምን እንደሚታገል ለምን ህይወቱን ሊሰዋ ዝግጁ እንደሆነ ጠንቅቆ ማወቅ አለበት። ትግላችን ለምን ጥያቄን በሚገባ መመለስ ማለት ነው። የትግልን ይዘት አቅጣጫና ግብ ካሳቱን ትግሉ ሊደናቀፍና አቅጣጫውንም ሊስት ይችላል። ስለዚህም ትግላችን ለምን ለሚለው ጥያቄ ዝርዝር ኪስ ይቀዳል ተብሎ የሚተው ሳይሆን በዝርዝር ይዘቱ ግብና አካሄዱን አጣቅሶ ተገቢው መልስ ሊሰጠውና ግንዛቤም ሊያዝበት ይገባል። ነገሮችን ያደባለቀውና በለሻሻው በደፈናው ያትውልድ የሚለው አነጋገርና አቀራረብ መሆኑን በጊዜው ጠቅሰን እርምትም ይደረግ ብለን ነበር። አንድን ትውልድ በጅምላ መፈረጅ መቼም ትክክል አይደለም አይሆንም። በተለይ ህብረተሰቡ በአብዮት መናወጥ ላይ ሆኖ ያትውልድ የተባለው ገንጣዮችን ሞአንበሳዎችን ፊውዳሊዝምን አፋቂዎችን ወታደራዊ ፋሽስቶችን ሐቀኛ ህዝባዊ ለውጥ ፈላጊዎችን ወዘተ ያቀፈ ነበር። ያትውልድ ተብሎ የሚቀርብ ሳይሆን በአቋሙና መርሁ ደረጃ ተተንትኖ መቅረብ ያለበት ነው። ዛሬ በህይወት የሌሉ አንድ የታሪክ ፕሮፌሰር በጅምላ ትውልድን ሲያወግዙ ድርጅቶቹም በመርሃ ግብርና ሪዮት አንድናቸው ብለው ትችትን አጥረፈው ነበር። ግራ ከንፈ ቢባልም ሶሻሊስት ቢባልም የደርግ የወያኔ የኢሃፓ የመይሶን የሻቢያ ግራ ከንፍ ወይም ሶሻሊዝም ለየቀል ነበር። ማናቸውም ድርጅቶች የሶሻሊዝም መርሃ ግብር ያልነበራቸው ሲሆን ስለ ዲሞክራሲም ወያኔና ኢሃፓ ለምሳሌ ያላቸው አቋም ከያኔ ጀምሮ በምንም አንዳል ነበርም። ወያኔ ትግላችን ጸረ አማራ ጸረ ኢምፔሪያሊዝም ላንድ ገዢ ፓርቲ ስርዓት ነው ይል እንደነበር አይዘነጋም። መብትንም አጥቦና ከግንጠላ አዋህዶ ያቀርበውም ነበር። ወያኔ ሻቢያ ኢሃፓ ለምን አይነት ስርዓቶች እስከዛሬ ቆሙ ለሚለው የሚሰጠው ምላሽ በበቂ ሊያስረዳ ይችላል። የኢሃፓ መርሃ ግብር ህዝባዊና ዴሞክራሲያዊ እንጂ አንዳንድ ጥራዝነት ተቆች ሊሉ እንደሚፈልጉት ከፊውዳሊዝም ወደ ኮሙኒዝም እንጣጥል የከጀለው ማል ነበር። መሬት ላራሹ አለ እንጂ መሬት በመንግስት ይወረስ ብሎ አልጠየቀም። መድበለ ፓርቲ ስርዓትንም ተቀብሎ ነበርና አንድ ግንባር ቀደም ገዢ ፓርቲ ከመለው ጽንሰ ሐሳብም ለማራቅ ጊዜ አልፈጀበትም። ከሁሉም ኃይሎችና ህብረተሰብ ኃይሎች የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ሲል ኢሃፓ ታገለ እንጂ ያጼው ስርዓት በኮሙኒስት አገዛዝ ተካብሎ ማንንም አልሞገተም። ህዝባዊ ዴሞክራሲያዊ ሪፑብሊካ አለ እንጂ ሶቪየት አሁኑኑ ሲል አልተደመጠም። የአሜሪካን ሰው በላ በካፒታሊስት ርዕዮት አቅፈው ድርጅቱን ግን የባዕድ ርዕዮት አመጣብን ብለው ሊከሱ ሊወነጅሉ የሚንደረደሩ ክፍሎች የሁኔታዎች ግንዛቤያቸው ደካማ ከመሆኑ ባሻገር የነሱ ርዕዮት ከዋልድባ ወይም ሼክ ሁሴን እንዳልመጣ መረዳትም ተስኗቸዋል። ማንኛውም ድርጅት የፈለገውን መርሃ ግብርና ርዕዮት የመያዝ የመከተል መብት አለው። አለጊዜውና ተገቢ ሳይሆንም በህዝብ ላይ ሊጭን ሲሞክር ግን ስህተት መሆኑ ግልጽ ነው። ኢህአፓን ከመወንጀል በፊት መርሃ ግብሩን በ50 ዓመት ሂደት ውስጥ የተከተለውን መመርመርና ማወቅም ተገቢና ቀዳሚ ይሆናል። ያ ትውልድ በአንድ ድርጅትና ርዕዮት ስር አልተሰለፈም። አንድ ወጥ አልነበረም። ሁላቸውም እንደ ይዘታቸው ቢፈረጁ እንደ መርሃ ግብራቸው ቢዳኙ መልካም በሆነ ነበር። በኢትዮጵያ ህዝባዊ መንግስት ስርዓት ይመስረት ያሉትና የለም በህረሰቦች ተገንጥለው የየራሳቸውን መንግስት ይመስርቱ ያሉ በምንም አንድ ሊባሉ ሊሆኑ አይችሉም። ዛሬም በኢህአፓና በኮሎኔሉ በወያኔ መሃል ያለው መሰረታዊ ልዩነት ይህ ነው። ኢህአፓ አንድነቷ የተጠበቀ ህዝባዊ ዴሞክራሲያዊት ኢትዮጵያን እንመስርት ሲል፣ ወያኔም ኮሎኔሉም የራሳቸው በህረሰብ የበላይነትን ያስረገጠበት አገዛዝ እንዲኖር ወይም ኢትዮጵያን አጥፍተው እንዲገነጠሉ ነው ፍላጎታቸው። አራምባና ቆቦ አይመልሰውም። ትግላችን ግባችን ለየቀል ነው። የነሱ ትግል ሆነ ግብ ለኢትዮጵያ አይደለም። ይህን በሚገባ መረዳት አገርን ለማዳን መደረግ ያለበትን ትግል አቅጣጫም ይዘትም ሰጥቶ ያጠናክረዋል። ይህም ተብሎ ግን መርሃ ግብር በሌጣው በራሱ ብቻ ፋይዳ ቢስ ሊሆን ይችላል። ፋሽስት ድርጅቶች ራሳቸውን ሶሻሊስት፣ አድሃሪ ቡድኖች ራሳቸውን አብዮተኛ፣ ጸረ ህዝቦች ራሳቸውን የሰፊው ህዝብ አለኝታ ብለው እንደሚያጭበረብሩ እናውቃለን። የኢህአፓ ጸር የሆኑ ቡድኖች የድርጅቱን ጽሑፍ በሰፊው መንትፈው የራሳቸው ሊያደርጉ ሲጥሩም የታዘብነው ነው። መርሃ ግብር ኩላቸው ብቻ ነው ጭምብል። ድርጅቶች የሚመዘኑት በስራቸው ባላቸው ተጨባጭና ገቢራዊ አቋም እንጂ እንዲሁ በመርሃ ግብር ባሉት ውበትና በሚለፈፉት አይደለም። በተግባር ነው ሚዛኑ። ትግላችን ለህዝብ እንጂ ለሆነ ርዕዮት ወይም ቀኖና አይደለም። ሆኖም አያውቅ። በጋራ ትግላችን ዘረኛውን አገዛዝ እናውድም።
Sabe, 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 s ፍቅራችን ብቻ ነው ፍቅራችን ብቻ ነው
የሰው ማንነቱ ከመለው ሳይሆን ከመግባሩ ይህን መደጋገም ባላስፈልገ ነበር ነገር ግን የሐሳዊዎች አመታት ተጭኖን ስለከረም የነገሮች ቀጥአምባሩ እየጠፋን የኢትዮጵያዊነት ጸጋም እየተሸረሸረ ከሐቅ እየተጣላን ግንዛቤያችንም እየተዛባ አረመኔን እያዳነቅን ቅሌትን አቅፈን ከርመናልና የሰው ማንነትና ምንነት ይዘቱ ተሰውሮብናል ብንል ስህተት አይደለም። ዛሬ በወያኔዎች ሐሰት ተደናግረን አገራችንን ልናስረክባቸው ጫፍ ላይ መሆናችን ለዚህ ምስክር ነው። ደሃ ተበድሎ ማሩኝ ይላል ቶሎ ያክትም ካልን አመታት አልፎ ዛሬ አገራችንን ሊቀሙ የተነሱት ከሃዲ ምሁራን ተሰባስበው ወደ እልቂት እየወሰዱን ነው። ይህንን ተንኮላቸው አፈራብልተን ኢትዮጵያን ማዳን ደግሞ ዋና ግዳጃችን ሆኖ ይገኛል። ዳጣን በወያኔ ገፋፊነት ከህዝብ ጋር የሚያደርጉትም የጥላቻ ዘመቻ ውሎ አድሮ ወደ ጥፋታቸው የሚያመራ መሆኑ አይቀሬ ነው። መክረናል በጊዜ ሰሚ ከተገኘ የሰው ማንነቱ በግብሩ እንጂ ካፉ ከልፈፋው የሚሰርጽ ወይም የሚደመደም አይደለም። የፖለቲካ ድርጅቶች ስለራሳቸው ባላቸው ግምት የሚገመገሙ ቢሆን ኑሮ ሁሉም በእውን ዲሞክራሲያዊና ለህዝብ የሚበጁ በሆኑ ነበር። ደርግም እኮ የሰርቶ አደሩ ህዝብ መንግስት ነኝ ሲል መለስ ዜናዊም ከባሰችው ዋሾ ሚስቱ ጭምር ሁላችንም ልንገነባ እንጂ ሸንሽነን ልናፈርስ አልመጣንም ሲለን ነበር። መመዘኛው ተግባር ነው። ማንነትም ከስራና ከተጨባጩ ሀቅና እውነታ የሚገኝ ነው። ምኞትና ተስፋ ለየቀል ሆነው በረድፋቸው ሰልፍ መያዛቸው እንዳለ ሆኖ ማለት ነው። ምን ተደረገ ምን ተከሰተ ስንልም ከትግል አንጻር ለምንስ ታገልን ምንስ ፈልገንስ ተሰዋን ብለን መጠየቅ የግድ ይሆናል። ንጉሱ ከስልጣን ይወረዱ ስንል ጭቃሹም ጫቅሌ ከቦታው ተባሯል ምላሽ ሊሆን አይችልም። ወያኔን ያቃወሰው ትግል ባዕዳንን ያስደነገጠው ትግል ህዝብ ህብረቱን አጠናክሮ ደማችን አንድ ነው ስር ነቀል ለውጥ ይምጣ ህዝባዊ መንግስት ይመስረት ሲል ያካሄደው ትግል አገር ቅርጫ ገብታ የየድርሻችንን እንቦጭቃት በሚላል ነበርም። ኦሮሚያ አማራያ ኦጋዲኒያን ለመመስረትም አልነበረም። ወያኔ ኢህአዴግንም ተጋግኖና አድሶ ለማስቀጠልም አልነበረም። ህዝብ ያልመረጠው ግን አሜሪካና አረቦች የሰየሙልንን ሹማ ወድሰን ለመቀበልም አልነበረም። ዳግም የሻቢያ ሰለባ ሆኖ መሳለቅ ያለመሆንም አልነበረም። ወንጀለኞችና ሽብርተኞች ያገራችን የክብር እንግዳና ሹሞች ለማድረግም አልነበረም። የነዳውድ ኢፍሳ ሌንጮችና ባለሜንጫ ውርጋጦችም አረመኔነት መከሰቻ ለመሆንም አልነበረም። ህዝብ የፈለገው ደሙን ያፈሰሰው ለኢትዮጵያ ህዝባዊ መንግስት ለወያኔ ኢህአዴግ ውድቀትና መንኮታኮት ነው። ይህን የህዝብ ፍላጎት ለማደባየት አሜሪካ አበጥራና አጥልታ የዛሬውን ሹም መርጣ አሰለጠነች። በፕሮፓጋንዳና አደናጋሪዎች አሻሻጮች ማጅባ አሰማራች። ሾመች፣ አጨበጨበች፣ አስጨበጨበች። የተደናገሩት ጥቂቶች ናቸው ማለት አይቻልም። በወዳቸው የተገዙ ብቻ ሳይሆኑ ባጉል ተስፋ ተሳፋሪዎችም ነበሩ ዛሬም አሉ። ያሳዝናል። ነገ ሁኔታው አስቀያሚ ገጽታውን ሲያሳይ ሞራላቸው ይደቃልና ፖለቲካ አላፈር ብለው አገራችንን የሚጎዳ ምርጫ ሊወስዱ ይችላሉና። ለግምገማ ወይም ድጋፍና ወቀሳ ውግዘት ስንነሳ ከሐቅ መሆን አለበት። ከተራጥላቻ ወይም ባዶ ምርቃና ሊሆን አይችልም አይገባውም። በድፍን መልኩ ያምራል ቃላቱ ይስባሉ ከሚል መሆንም አይችልም። ገለባ ግምቶች የሀገርን ሁኔታ ሊገመግሙ ሊፈቀድላቸው አይገባም። ከመሰረቱ ቀፈትን መጠርጠር አነሰን ያልነው የምጣዱ እንጀራ ህፃንም የማያጠግብ ሆኖ ስለተገኘ ነው። ወያኔ ኢህአዴግን ማስወገድ ሳይሆን ማስከተል በመሆኑ በባዕድ የተሰየሙብን በመሆኑ ከባዶ ቃላት ውጭ ነፍስ ያለው ባለመሆኑ ዘረኛ በመሆኑ በተጨባጭ ከመጀመሪያው ቀፈፈን ውሎም አድሮ አለመሳሳታችንም አረጋገጠ። ሹሙ ለውጥ ሳይሆን የገማ የገለማውን ኮሾ ሽቶ ረሽቶና ኳኩሎ ቀጣይ መሆኑንም አረጋገጠልን። የፖለቲካ ብስለቱም አስገማሽ መሆኑን በሚለፈፈው ውሸት አረጋግጧል። የሚተቸኝ የሚቃወመኝ ድርጅትም ሆነ ሬዲዮ የለም ያለው በቅርቡ በቂ መረጃ ነው። ኢህአፓም ፍኖተም እንዳልደገፉትና እንደ አድርባዮቹ እንዳልሰገዱለት ያውቃል፣ ግን ሸምጥጦ መዋሸቱን መርጧል። ውሸት ደግሞ ውሎ አድሮ ይጋለጣልና ጠቃሚነቱ ጊዜያዊ ነው። የሹሙ ኢትዮጵያዊነት ራሱ ውሸት መሆኑ በበቂ ተጋልጧል። የኛ ስራ ወይ ቅስቀሳ ውጤት ሳይሆን የራሱ ስራ ያጋለጠው ነው። ስልጣን እንደያዘ እነማንን የክብር እንግዳ ብሎ ጋበዘ ጠራ? በሞላ ጸረ ኢትዮጵያዎችን። ማንን በብሔረሰብና በሃይማኖት መሰረት ሾሙ አገሪቷን ሞላ? ያለውን ህዝብ የጠላውን ስርዓት አስቀጥላለሁ፣ ህዝብ የጠላውን ህገ መንግስት አስጠብቃለሁ ብሎ ስለፈፈ አማራን ክርስቲያንን በሜንጫ እናርዳለን ያሉ ወሮበሎችን ቤተ መንግስት ማን አስገባ? ማን ፋሽስቱን አረመኔ መንግስቱ ከሐራሬ ሊያስመጣ ሞከረ? ማን ሁሉንም የፖለቲካ እስረኞች መፍታት የሚለውን የህዝብ ጥያቄ አፈራ በላ? ማን የሽግግር ሂደትና ጉባኤ አይፈቀድም ብሎ በኢህአዴግ ስር ምርጫ የሚል ቧልትን አስቀደመ? ራሱ ሹሙ ከነጭፍሮቹ። አይናችንን ከፍተን እስቲ እነማንን እየሾመ እያለ ነው ብለን እንመርምር። ኢትዮጵያ በግሃድ ለቅርጫ ቀርባ የምትገኘው ዛሬ ነው። የግንጠላ ከይሲ ተኩላዎችና ጅቦች ጽርሳቸውን አግጠው ሊቦጭቋት እድል አግኝተዋል። የአገራችን ህልውና ለአደጋ ተጋልጧል። ያለውን አስከፊ ሁኔታ አላይ ያለ ዜጋ ሁሉ የሀገሩ ውድቀት ተባባሪ ነው፣ አሊያም ሰው ከሚያሰኘው ህሊናና እይታ ጋር ተለያይቷል። ሲነግሩት ያልሰማ በቁሙ ሲሸለትም አይገባውም እንዳይባልብን እንጠንቀቅ። የፖለቲካ ስልጣን ሳይዙም ሊይዙም ሲሉ ሆነ ከያዙም በኋላ ጭፍን አምባገነኖች ቃላቸው በሞላ ሐሰት ለመሆኑ ኩንታል ተመክረዋለን። ወጣቱ ትውልድ ፈረንጅ የሰጠንን ማዘንጊያ ነጻ አውጪ ብሎ ከመቀበሉና ከማወደሱ በፊት ይህን መረዳት መገንዘብ አለበት። ታሪኩን ማወቅ ማጤን አለበት አገር ይኖረን ዘንድ ከፈለገ። ኢትዮጵያ የትግል የመስዋዕት ውጤት ናት። የስሜትና የባዶ ጫጫታ ፍሬም አይደለችም። የሚወዷት ሊሰውሏት ድረስ ዝግጁ መሆን አለባቸው። ጠላቶቿን ወዳጅ ብለውም ሊያቅፉ አይጠበቅም። የባንዳን ሳይሆን የአርበኞችን ተምሳሌት ማስቀደም አለባቸው። የነበላይ ዘለቀን፣ የመንግስቱ ንዋይን፣ የነማርቆስ አጎስን ገዳዮች ማዳነቅም አይጠበቅባቸውም። ኢትዮጵያ ሀገሬ ሞኝነሽ ተላላ፣ የሞተልሽ ሳይሆን የገደለሽ በላ፣ ለአንዴም ለሁሌም መቀበር መጥፋት ያለበት አባባል ነው። የግፈኛ አጼዎች የደርግና የመንግስቱ የመለስና ጭፍሮቹ ወንጀሎች እንዳሉ ሆነው አሶሳ፣ በደኖ ወዘተ ጭፍጨፋን ያዘዙ አረመኔዎች ግፍ እንዳለ ሆነው ዛሬ ታሪክ ተክዶ ለፍርድ መቅረብ ያለባቸው ለሹመት ሲቀርቡ በሹሞቹ ብሔር አባልነታቸው ልንቀበለው የምንችል መሆን የለበትም። ፍትህ ለሰማት፣ ፍርድ ለናሰፋ ማሩ፣ ለነማርቆስ አጎስ፣ ለነተስፋዬ፣ ለስንቱ አማራና አኝዋክ፣ ለስንቱ ንጹሕ ዜጋ ገዳዮች ማለት ይጠበቃል። አገር ላጠፋ ሻዕቢያስ ማጎብደድ መለሳለስ ምን ይባላል? እንዴትስ አማራ ገዳዩ ኢሳይያስ የጎንደርን መሬት ይረግጣል? የሹሙስ አማካሪዎች እነማን ናቸው? ጸረ ሕዝቦች እንጂ። ተጨባጩን ሁኔታ ስናጤን የሚካሄደውን ከተዛባ እይታ አላቀን በጥሞና ስናይ ቀደም እንዳልነው ሁሉ ሹሙ ወያኔን ሊያድን ባዕዳን የሰየሙብን ጋሬጣ እንጂ ከቶም ሌላ አይደለም። ሕዝብ ደሙን አፍሶ ያመጣውን ሁኔታ ጠልፎ ወያኔ ኢህአዴግን ከጥፋት ሊያድን የመጣብን የባዕድ ጋሬጣ ነው። ኢትዮጵያዊነቱ ልብ ወለድ ነው። ሕዝብን አዘናግቶ አገርን ለማሳጣት የመጣብን ዘረኛ ነው። ይህ ሐቅ ዛሬ የአገራችን ሕዝብ እየተረዳው መጥቷል። በባዕድ አገር ነዋሪ ምድረ ሀበሻ ይል እንደነበረው ዝነኛው ኃይሉ ገሞራው ያፈተተውን ቢቀላምድ ይህ ሐቅ የሚሰረዝ ሊሆን አይችልም። የሆድ አፍ የህሊናን ሐቅ መቼም አይሰርዝምና አለው አለውና በማተቡ ጸና ይባልልን። ዓመት ሰጠን አየን። አገራችን ወደ ተሻለ ሁኔታ ገባች ወይስ ዲስኩር እየተመገበች ልጠፋና ቅርጫ ልትገባ ተሰናዳች? ታረደች? የሀገርን ጥፋት ማጀብ ወንጀልም ኃጢአትም ነው። ያለውን ስርዓት ማጀብ በአገራችን ኢትዮጵያ ላይ ጥፋትንም ማጀብ ነው። ሌላ ምንም ትርጉም የለውም። እየተነገረው በጥፋቱ የሚቀጥል ደግሞ የታሪክ ተወቃሽና የውግዘትም ተሸካሚ ነው። ኢትዮጵያዊ ሊባል የሚችልም አይደለም። የተደናገሩና የተሳሳቱ ይታረሙ እንላለን። ህዝብ ደግሞ ከማንም ስርየትን ሳይጠብቅ በሁለገብ ትግል ራሱንም አገርንም እንዲጠብቅ ጥሪ እናደርጋለን። ስርዓቱ ጸረ ህዝብ ነውና ባለ አቅም ሁሉ መታገልና መቋቋም ያስፈልጋል። የመጡብን ያው የምናውቃቸው የጥፋት ኃይሎች ናቸውና በህብረትና ኢትዮጵያዊነት ተነስተን በሁሉም ፈርጅ በሁለገብ ትግል ታግለን ልናደባያቸው ያስፈልጋል። የሀገራችን ኢትዮጵያ አድኑኝ ጥሪ ይህ ነው። ጸረ ወያኔ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ያቸንፋል። ውድቀት ለሹሞቹ ኢህአዴግና ዘረኝነት። አድማጮቻችን በማስከተል በተገኘ ሞገስ ቀርበው ከነበሩ የፍኖተ ዴሞክራሲ ሀተታዎች አንዱን እናሰማለን።
ሪበል ኤፍራታ ኡኡበይ ማጀቴ መላይቱ ሀገሬ። የዛሬ 30 ዓመት አካባቢ በዘረኝነት መርዝ የተለከፉ ቡድኖች በኢትዮጵያ ላይ የአጋንንት በረት ከፈቱ። አላማቸው ሀገሪቱ በአጋንንት ተንኮል እርስ በርሷ እየተተረማመሰች ሰላምና መረጋጋት እየናፈቃት በጦርነት ውስጥ እንድትኖር ነበር። ከሞላ ጎደልም ቢሆን እቅዳቸው አልተሳካላቸውም ማለት ግን አይቻልም። ይህንን አባባል የወቅቱ ሁኔታ እየመሰከረው ያለ ሀቅ ነው። ግን ደግሞ ሌላ የማይታበል ሀቅ አለ። ይኸውም ያ እነርሱ የከፈቱት የአጋንንት በረት እነርሱንም እያመሰና እያንኮታኮተ መሆኑ ነው። ሰላም ሰላም የሚሉ ሁሉ ለሰላም የሚበጅ ተግባር ስላልሰሩ ሰላምን ሊያገኙት አልቻሉም። ኢህአዴግ በስልጣን እስካለ ድረስ የሀገሪቱ የሰላም ምኞት የምድረበዳ ውልብልብት ሆኖ ይቀራል እንጂ ሀገሪቱ ሰላም አይኖራትም። ይህም ሀቅ በታሪክ ተደጋግሞ የተረጋገጠ ነው። በተደጋጋሚ ሀገራችንን ሰላም የነሷት ጸላይ ሰናያት ሁሉ ወደማይቀርላቸው ከርሰ መቃብር ወርደዋል። ወያኔም ወደ ከርሰ መቃብሩ የተላከ መሆኑ ቢታወቅም ገና አፈር አለበሰም። የወያኔ ባለስልጣኖች በመቀሌ ከተማ ዋይታና ሀዘን በማሰማት ላይ ናቸው። ዋይታቸው የሀገሪቱን ሰላም ቢረብሸውም ሌላው የትግራይ ህዝብ ግን ከቀሪው የኢትዮጵያ ህዝብ ጋር ሆኖ ብሩህ ተስፋን እየተጠባበቀ ይገኛል። ኢትዮጵያዊነቱን ለድርድር የማያቀርበውን የትግራይ ህዝብ ከወያኔ ጋር ደምሮ ማየት ሚዛነ ቢስ አመለካከት ነው። የኢትዮጵያ ህዝብ ደግሞ ሸማን እንደ ፈርጁ መልበስ ያውቅበታል። የአካባቢ ሀገራት ኢትዮጵያን ሰላም ነስተዋት ቆይተዋል። ግብጽ፣ ሱዳን፣ ሊቢያ፣ የመን፣ ሶሪያና ኢራቅ በግልም ሆነ በጋርዮሽ ሀገራችን ተከፋፍላና ተጨረማምታ እንድትቀር ሞክረዋል። እነኚህ ተጠቃሽ ሀገራት መሪዎች ግን ራሳቸውንም እንኳን ሊያድኑ አልቻሉም። ባልቸገራቸውና በማያገባቸው የኢትዮጵያ የውስጥ ጉዳይ የገቡ ሀገራችንን ሰላም ሲያሳጧት የነበሩ ሁሉ በራሳቸው ተንኮል የራሳቸውን ሰላምና ጸጥታ ያጡ ወደ መቃብሮቻቸው ወርደዋል። ሀገራችን እየተወረገረገችም ቢሆን ህልውናዋን ይዛ ቀጥላለች። ኢትዮጵያ እንደ ሀገር መቀጠል የለባትም ብለው የተፈጨረጨሩ ጠላቶቿን ሁሉ በኢትዮጵያ የታሪክ አጋጣሚዎች ብቅ ይያሉ እንደ ጧት ጤዛ የከሰሙትን ሁሉ መዘርዘር አስፈላጊ አልሆነም። የታሪክ ክስመት አክስሟቸዋልና የዛሬው ትውልድ ታሪክን ያገናዘበ ሀገሩን ከአደጋ የመጠበቅ ግዴታ እንዳለው ለማስተዋወስ ግን ኃላፊነት አለብን። ኢትዮጵያ ግን ዘላለማዊነቷን አስመስክራ እስካሁን ቀጥላለች። እየቀጠለችም መቀጠሏን ትቀጥላለች። ቤኔቶ ሞሶሎኒ የተሰኘው የፋሺስት ኢጣሊያ መሪ ወደ ኢትዮጵያ ያዘመተውን ወራሪ ጦር ሲሸኝ ባደረገው ዲስኩር ሁሉንም ጨርሱና ብቻችሁን ተመለሱ ብሎ ተናገረ ይባላል። የጣሊያን ወራሪ ወታደሮች በታዘዙት መሰረት የቻሉትን ያህል ህዝብ ቢፈጁም በአርበኞቹ አባቶቻችንና እናቶቻችን ቆራጥ ተጋድሎ ከሀገራችን ተባረዋል። ሶስተኛ እንደማይመጡ ሆነው ተዋርደው ሄደዋል። አሁን የመጡባት ጠላቶች ግን የውጭ ባዕዳን ሳይሆኑ ሀገር በቀል ባለጋራዎች ናቸው። በዘር ላይ የተመሰረተ የአጋንንት ሳጥን የከፈቱት ዘረኛ ድርጅቶች በሳጥኑ ውስጥ እየተንከባለሉ ይፍጨረጨራሉ። ከዘር ሳጥን ለመውጣት አይፈልጉም። በሳጥን እየኖሩ ጤናማ አየር ሊተነፍሱ ባለመቻላቸው ጤናቸው የተሟላ አልሆነም። ለዚህም ይመስላል ራሳቸው ጤናቸው የህዝቡንም ጤና የሚነሱት። ከአያሌ ዘመናት ዝግጅት በኋላ ዛሬ እነኚህ ሀገር በቀል ነን ሊሉ የሚከጅሉ ድርጅቶች የገዛ ሀገራቸውን ለማጥፋት ያጋንንት ብረት ከፍተው በዘር ፖለቲካ ህዝብን እርስ በርስ እንዲፋጅ ለማድረግ የሚጥሩት ሀገሪቱንም የመቶ ዓመት የቤት ስራ እንሰጣታለን ያሉትን ምኞት በመተግበር ላይ ናቸው። የሀገሪቱ ጠንካራ አምድ ከነበሩት መካከል ሁለቱን ማለትም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንንና የአማራ ተወላጆችን ለማውደም ጠንክረው እየሰሩ እንደሆነ የአደባባይ ምስጢር ከሆነ ቆይቷል። ሰሞኑን በሸዋ ክፍለ ሀገር በኤፍራታና አካባቢው የሚኖሩትን ሰላማዊ ዜጎች በግፍ ጨርሰዋቸዋል። ህፃናት፣ ነፍሰ ጡሮችና አረጋውያን ያለ ርህራሄ በከባድ መሳሪያ ተጨፍጭፈዋል። ሁሉም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ናቸው። የሞቱትንና የቆሰሉትን ሰላማዊ ነዋሪዎች ቁጥር በትክክል ማወቅ አልተቻለም። ይህንን የጭካኔ ድርጊት የፈጸሙት በብሔር ተደራጅተው የቡድንና የነፍስ ወከፍ ከባድ መሳሪያ የታጠቁ ዘረኞች እንደሆኑ የአይን ምስክሮች በአደባባይ ወጥተው እንባ እየተናነቃቸው መስክረዋል። ኢትዮጵያ ሀገረ እምነት ነች። ሶስቱም ታላላቅ ሃይማኖቶች ኦሪታውያን፣ ክርስቲያኖችና ሙስሊሞች ከአንድ መሰረት የወጡ ናቸው። ሁሉም የአብርሃምን አምላክ ያመልካሉ። ጸሎታቸውንም የሚጀምሩት አምላከ አብርሃም በማለት ነው። መሰረታቸው አንድ በመሆኑ የጋርዮሽ ሃይማኖቶቻቸውን በጋራ ሀገራቸው ተስማምተው እያመለኩ ይኖራሉ። በየግል እምነታቸው ጣልቃ ሊገባባቸው የሚሻውንም በጋራ ሲከላከሉት ቆይተዋል። ይኸው እውነታ ኢትዮጵያን የአማኞች ሀገር ተብላ እንድትጠራ አድርጓታል። እምነታቸውን በነፃ ለማምለክ ባለመቻላቸው ምክንያት ወደ ኢትዮጵያ የተሰደዱትን ባዕዳንንም ሀገሪቱ የፍቅር እጆቿን ዘርግታ በሰላም እንዲኖሩ አድርጋለች። ኢትዮጵያ እጆቿን ወደ እግዚአብሔር እየዘረጋች መኖሯ ብቻ ሳይሆን የእምነት ነጻነታቸውን ለተገፈፉ ባዕዳን ስደተኞችም ጭምር የፍቅር እጆቿን እየዘረጋች የምትቀበል ሀገር ነበረች። አሁን ያ ሁሉ ቀርቶ ዛሬ የራሷ ዜጎች ከአጽናፍ እስከ አጽናፍ ተሰደዋል። የዚህ ዋና ምክንያቱ በተወለዱበት ባደጉበትና አባትና አያት ቅድመ አያቶቻቸውንና ዘመድ አዝማዶቻቸውን ኖረው ባለፉበት ሀገራቸው በሰላም ለመኖር ባለመቻላቸው ነው። ባለፈው ሳምንት በሰሜን ሸዋ የሚኖሩትን የኦርቶዶክስ ተዋህዶ እምነት ተከታዮችን በረቀቀ ተንኮል ኢህአዲጋዊ የብሔር ነፍጠኞች በጭካኔ አጥፍተዋቸዋል። ለቆሰሉት ጉዳተኞችም አስቸኳይ የሕክምና እርዳታ ሊያገኙ ባለመቻላቸው ብዙዎች ህይወታቸው ሊተርፍ አልቻለም። አገዛዙ ሊያድናቸው ይቀርና ጩኸታቸውን እንኳን ለመስማት አልሞከረም። ይህ ሀቅ የሚያረጋግጠው ስልጣን ላይ የተቀመጠው ቡድን የጠባቦች ወንጀል ጠንሳሽም ተካፋይም አካሄጅም መሆኑን ነው። የተጠቂዎቹን ዋይታና ለቅሶ ሰምቶ የተጠቂዎቹን እንባ የሚያብስ ኃይል አልተገኘም። የኤፍራታ ገደም፣ ኤፌሶን፣ ማጀቴ፣ ከሚሴና ቆሬ ሜዳ ሰቃቂ ቅጥቃት ተፈጽሞበታል። በቆሬ ሜዳ ያለው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሏል። ንዋየ ቅድሳቱ፣ ቅርሳ ቅርሶችና አልባሳት ተመዝብረዋል። ይህንን ሁሉ ድርጊት የፈጸመውና ያስፈጸመው የኦነግ ታጣቂ ኃይል እንደሆነ ጥቃቱ የተፈጸመባቸው ነዋሪዎች የሐዘን እንባ እየተነቅናነቃቸው ተናግረዋል። ጀግናው የሰሜን ሸዋ ክፍለ ሀገር ህዝብ ወራሪው የጣሊያን ፋሽስት ጦር በድል አይነት ግፍ ደርሶበታል። ውርደትንና ጥቃትን እንደ ሞት የሚቆጥረው ያ ጀግና ህዝብ በገዛ ወገኖቹ በኦነግ ታጣቂዎች ተጠቅቷል፣ ተገሏል። ታርሶም ተሸምቶም ተከፍቶም ተገፍቶም ተባሮም ተሰዶም ለምኑም ተዋርዶም ይበላል እንጀራ፣ ጥቃት ነው አዋራጅ፣ የሞት ባልንጀራ እያለ ያንጎራጉራል ዛሬ የሰሜን ሸዋ ህዝብ። ዛሬ ይህ አሰቃቂ ጥፋት የደረሰበት የሰሜን ሸዋ አካባቢ ነዋሪ በኢጣሊያ ወረራ ዘመን እንኳን የጠላት ጦር ሊደፍረው እንዳልቻለ ታሪክ መዝግቦለታል። በርካታ ስመጥር አርበኞችን ያፈራ የኢትዮጵያ እምብርት ነው። ለአብነት ያህል ጥቂቶቹን መዝግቦ ማለፍ ያስፈልጋል። ኃይለ ማርያም ማሞ፣ አበበ አረጋይ፣ መስፍን ስለሺ፣ ተሰማ እርገጤ፣ ሸዋረገድ ገድሊና ሌሎችም የበቀሉበት አካባቢ ነበር። ብዙ የኢትዮጵያ ሊቃውንት፣ ደራሲያን፣ የሃይማኖት አባቶችና መሪዎች፣ መነኮሳት፣ የቅኔና የዜማ የትርጉም የዝማሬና የፍልስፍና ተመራማሪዎችን ያፈራ ክፍለ ሀገር ነበር ሰሜን ሸዋ። አያሌ ስመጥር የሀገር መሪዎችንም አፍርቷል። ተተኪው ትውልድ የነዚህ ሰማዕታት ወላጆቻችን አጽም እሾክ ሆኖ እንዳይወጋው አንድ ቁም ነገር መስራት ይጠበቅበታል። ዘረኞች የሚፈጽሙበትን የግፍ ግፍ ታግሎ በማስወገድ ሀገሩንና ራሱን ነፃ ማውጣት አለበት። ራሱን በራሱ ነፃ ያላወጣ ትውልድ ለሚቀጥለውም የባርነት ዘመን ራሱን እያዘጋጀ መሆኑን ሊገነዘበው ይገባል። ከኢሃዴግ አገዛዝ የነፃነት ምጽዋት ሊጠብቅ አይገባውም። ነፃነት የሚገኘው ከቀማኞች የተጠነጠቀ እንጂ በምጽዋት አይደለም። መስዋዕትነት የሚገኝ ነፃነት ሁሉ ዋስትና ሊያገኝ የሚችለው ግን ህዝብ በዲሞክራሲያዊ ስርዓት የህግ የበላይነትን አረጋግጦ ራሱን ማስተዳደር ሲችል ብቻ ነው። በመሆኑም የኢትዮጵያ ህዝብ ዘረኛውን አገዛዝ ካስወገደም በኋላ የዲሞክራሲ ስርዓትን ለመገንባት ከባድ ተግባር እንደሚጠብቀው ያውቃል። የሽግግር ሂደትም ያለው ለዚሁ ነው። የአሁኑ ቀዳሚ ተግባር ግን ሀገሩን ከጥፋት ማዳን የቅድሚያ መሆኑን ተረድቶ ትኩረቱም ጥረቱም አቅሙም ርብርቡም ሆነ አላማው እንደሆነም ተገንዝቦታል። ለወያኔ ኢህአዴግ ኢትዮጵያን ማጥፋት ማለት መሬቷን መቆራረስ፣ ህዝቧን መከፋፈል፣ ዳር ድንበሯን ማስደፈር፣ ትውልድን ማፈናቀል፣ ሀብት ንብረትን መዝረፍ ብቻ አይደለም። የኢትዮጵያን የቆየ ታሪክና ቅርስ፣ ባህልንና ወግን፣ ስነ ምግባርና እሴትን፣ ሃይማኖታዊ ተቋማትን ሁሉ እንዳልነበሩ አድርጎ ማፋለስና ማውደምንም ሁሉ የሚያጠቃልል ስትራቴጂያዊ ዘላቂ እይታም ጭምር ማለት ነው። ሀገርን ማጥፋት ማለት ቤት ማቃጠል፣ ሀብት ንብረት መዝረፍ፣ ህዝብ ትውልድ መመተር፣ ቤተሰብ ማፍለስም ብቻ አይደለም። ኢትዮጵያዊ ስነ ልቦና እንዳልነበር አድርጎ ማውደምም ጭምር ነው። ፍርሃትን፣ አንገት መድፋትን፣ ተሽቆጥቁጦ መገዛትን፣ አዲሱ ትውልድ በርካሽና አልባሌ ባህል እንዲዘፈቅ ማድረግንም ሁሉ ያጠቃልላል። የሁሉም ጥፋቶች ማጠቃለያ የሃይማኖት ተቋማትንና የእምነቱን ተከታዮች ማጥፋትና እንዳያንሰራሩም ማድረግ ነው። ሰሞኑን በሰሜን ሸዋ የተፈጸመው አሰቃቂ ጌዲዮ፣ ቡራዮ፣ ለገጣፎ፣ ደምቢዶሎ ወዘተ የተፈጸመው ወንጀል ኢትዮጵያን ለማጥፋት ከሚካሄደው እቅድ ጋር የተያያዘ ጭምር መሆኑን መረዳት ይገባል። ፍየል በግርግር እንደተባለው እየሆነ የመጣ ሁኔታ ይታያልና ጥቃቅን አእምሮ ያላቸው ቡድኖች ሀገራቸውን ደፍረው አስደፍረዋታል። ሀገርን መድፈር እፍረት እንጂ ጀግንነት አይደለም። አፍረተ ቢሶች ያ አፍረት ነጠላ ስለሚከናነቡ አፍረታቸውን ለመደበቅ ይመቻቸዋል። ጀግና ግን ህዝቡን አይንቅም ያከብራል እንጂ። ጀግና ትውልድ ወገኑን ይወዳል ያፈቅራል። አስፈላጊ ሆኖ ካገኘውም ይሰዋለታል እንጂ አዋርዶ ለአዋራጅ አይሰጠውም። በውስጥም ሆነ ከሀገር ውጭ የሚኖር ኢትዮጵያዊ ሁሉ አንገቱን አቅንቶ ኮርቶና ተከብሮ መኖር ከፈለገ መጀመሪያ የሀገሩን ሉዓላዊነትና የህዝባንም አንድነት ጠብቆና አክብሮ መገኘት አለበት። ኢትዮጵያ ውስጥ የሚከናወነውን የህዝብ ጥቃትና ውርደት ማስቆም አለበት። ሊቆም የሚችለው በመንግስት አዋጅና ነጋሪ ጋዜጣ አይደለም፣ በህዝብ አመጽ በሚመጣ ዲሞክራሲያዊ ስርዓት ብቻ እንጂ። የስርዓት ለውጥ መምጣት አለበት ብሎ የሚፈልግ ሁሉ ፍላጎቱ እውን እንዲሆን ለተግባራዊነቱ ቆርጦ መነሳት አለበት። ሌላ ወለም ዘለም የሚባል ፈሊጥ የለም። ቆርጦ የተነሳ ህዝባዊ ወገን ሁለት ምርጫዎች አሉት። አንደኛው ሁሉም ቆርጦ በመነሳት ራሱን ከውርደት ሀገርንም ከጥፋት ማዳን የዜግነት ግዴታ መሆኑን ማወቅ አለበት። ቋሚ ዘለቄታ መፍትሄው ሀገርን ማዳን እንጂ ሌላ ሊሆን አይችልም። የመፍትሄው ቁልፍ የስርዓት ለውጥ ብቻ ነው። የስርዓት ለውጥና መሰረታዊ ለውጥ ተለያይተው የሚታዩ አይሆኑም። አሁን የሚታየው በውልሽልሽ የታጀበ የጥግንግን የይስሙላ ለውጥ ነው። አጥፊና ጠፊ የተፋጠጡበት፣ ዘራፊ የሚሸሽበት፣ ወንጀለኞች ያደፈጡበት፣ ከየት ተነስቶ ወዴት እንደሚሄድ ቢደቁም ራሳቸውን ያጋለጡበት፣ ያካሄዱ ቅደም ተከተል የተዘበራረቀበት፣ በአዲስ ስልቻ አሮጌ ማር ለመክተት የሚግደረደርበት ነው። የኃይል ሚዛኑ የተዛባበት ብቻም ሳይሆን አስተላለፉም ቅጥ ያጣበት፣ የተስፋው ጭላንጭል የደበዘዘበት መሆኑን ህዝቡ ከተረዳው ቆይቷል። በማር የተለወሰ ፕሮፓጋንዳ ማሰማትን ተፈራራቂ መሪዎች ሞክረው ህዝቡን ሊያታልሉት አልቻሉም። የምንወደውና የሚወደን ህዝባችን የተባለው ድለላ ሰምቶ ካሳለፈ በኋላ ጠርሙስ ሰባሪ መጥቶ ያዙኝ ልቀቁኝ የሚል ፈሪና ፈርጣጭ ተተክቶ በሚያሳፍር ሁኔታ ሀገርን ለካዲዎች አሽረክቦ መሸሹን ህዝባችን ታዝቧል። ወያኔ ማንነቱን ድብቅ አልነበረም። ፈሪዎች ጭካኔን ያበዛሉ። በጭካኔያቸው ህዝቡን ጨርሰው በመጨረሻ አልሆን ሲላቸው ህዝቡን ለሌላ ጨካኝ አስረክበው ይሸሻሉ። በአሁኑ ወቅት በየቦታው ውርውር የሚሉት ዘረኞችን በበኩላቸው በብሔር ነጻነት ስም የትጥቅ ማስፈታት ፕሮፓጋንዳ ተጠቅመው ምን ያህል ጥፋት እንዳስከተሉ ታሪክ መዝግቦታል። በአሁኑ ሰዓት ውሃ ያልነካው፣ ንፋስ ያልዳሰሰው፣ ፀሐይ ያልሞቀው የማርቅ ፕሮፓጋንዳ እየተሰማ ነው። ሁሉም ሲደመር ዶሮን ሲያታልሏት በመጫኛ ጣሏት ከሚለው ተረት አላለፈም። አሁን ስልጣን የጨበጠው ቡድን የድብብቆሽ ጨዋታው ተጋልጧል። የኢትዮጵያ ህዝብ ለሚጠይቀው መሰረታዊ ጥያቄ ምላሽ ለመስጠት ለጥቂት ሰኮንድ አስቦት አልነበረም። ኢትዮጵያዊ ይዘትና እቅድም የለውም። የወቅቱ ባለስልጣኖች የህዝቡን ማንነትና መስተጋብር በቅጡ ካለመረዳታቸው የተነሳ የለብ ለብ ፖለቲካን በውቂው ደብልቂው አካሄድ ለማስተናገድ እየሞከሩ እንደሆነ በግልጽ ይታያል። መደመር የሚባለው ፈሊጥ ለሂሳብ አስተምሮ እንጂ ለፖለቲካው ጉልጓሎ የቱንም ያህል እንደማይፈይድ የብዙዎች መነጋገሪያ ሆኖ ቀርቷል። ይህ አካሄድ ለማንም ለምን አይጠቅምም። ለሀገርና ህዝብ ዘላቂ ጥቅም ከታሰበ የሚከተሉት አበይት ተግባራት መካሄድ አለባቸው ብሎ ህዝቡ ያምናል ይጠይቃልም። አንደኛ፣ አሁን በህዝብ ጫንቃ ላይ የወደቀው ህገ መንግስት ታግዶ ፓርላማውም ሊበተን ይገባል። ሁለተኛ፣ ሁሉንም ክፍሎች ያሳተፈ የሽግግር ሂደት መጀመር አለበት። ሀገሪቱን በጊዜያዊነት የሚያስተዳድር አካል ተግባሩ፣ ተልእኮውና በስልጣን የሚቆይበት ዘመን በአብዛኛው ስምምነትና በህዝብ ይሁንታ ተወስኖ ወደ ስራ መግባት አለበት። ሶስተኛ፣ በዘላቂነት ዲሞክራሲያዊ ስርዓትን ሊያሰፍን የሚያስችል የዲሞክራሲያዊ መድረክ ነፃ ሆኖ መንቀሳቀስ አለበት። አራተኛ፣ የሀገሪቱን ዳር ድንበር ሉዓላዊነት፣ የህዝቡን ሰላምና ደህንነት የሚጠብቅ የመከላከያ ሰራዊት፣ የፖሊስና የጸጥታ አካላት በጊዜያዊ የሽግግር ተቋም ስር ሆነው ግዳጃቸውን ያከናውናሉ። አምስተኛ፣ በሙያው የተካኑ ምሁራንና ያካተተና ከልዩ ልዩ የህብረተሰብ ክፍሎች በህዝብ የተመረጡ ወኪሎችን ያቀፈ የህገ መንግስት አርቃቂ ጉባኤ ተመስርቶ ተግባሩን እንዲያከናውን ያደርጋል። ረቂቅ ህገ መንግስት ለህዝብ ቀርቦ በመላው ህዝብ ይሁንታን በማግኘት በህዝብ ድምጽ ይጸድቃል። ስድስተኛ ሁሉም የፖለቲካ ድርጅቶች በነጻ ተወዳድረው አብላጫ ድምጽ ያገኘው ፓርቲ በረቀቀው ህገ መንግስት ውሳኔ መሰረት ሀገርን የማስተዳደር ኃላፊነት ይረከባል። ስድስተኛ ከአንድ እስከ ስድስት ተራ ቁጥሮች የተመዘገቡት ተግባራት በሽግግሩ ወቅት የሚከናወኑ ሆነው የሽግግሩ ሂደት ስራውን ፈጽሞ ይሰናበታል። ከላይ የተዘረዘሩት መሰረታዊ ጉዳዮች ሳይከናወኑ አሁን ኢህአዴግ ነገ ምርጫ ይደረጋል የሚለው ቀልድ የልጆች ጨዋታ ከመሆን ያለፈ እርባና የለውም። ሙጃውንና አረሙን ሳይያስወግዱ ዘር እንደመዝራት ይቆጠራል። አለባብሰው ቢያርሱ ባረም ይመለሱ ከመሆን ያለፈ ፋይዳ አያስገኝም። አካሄዱም ሀገሪቱን እንደገና ወደ አላስፈላጊ አዙሪት ቀውስና ደም መፋሰስ የሚከታት ነው የሚሆነው። የዙሪያ ጥምጥም ፖለቲካ እስካሁን ድረስ የተካሄደበት ጉዞ ነበር፣ አላዋጣም፣ ስህተት ነበር። ከስህተት የማይማር ህብረተሰብ ደግሞ ራሱን እየረገመ ከመኖር በቀር መፍትሄን አያመጣም። የጥንት መሪዎች የጦርነትም ሆነ የሰላም ጥሪ ሲያስተላልፉ አዋጅ አዋጅ ስማ ስማ ካልሰማ መስሚያ ይንሳህ ይሉ ነበር ይባላል። ዛሬ ደግሞ የኢትዮጵያ ህዝብ ልብ ያለው ልብ ይበል ልብ የሌለው ግን ልብ ይግዛ እያለ እርስ በርሱ እየተጠራራ ይገኛል። ይህ ህዝብ ያጋንንት በረት የከፈቱበትን አሰናብቶ በሰላምና በአንድነት የነጻነት ኑሮን የሚመራበትን እድል ራሱ ይወስናል። በየጊዜው ሳይፈልጋቸውና ሳይጠራቸው እየመጡ እኛ ብቻ እናውቅልሃለን ከሚሉት አምባገነኖች ይገላገላል። ይህ ደግሞ ምኞት ሳይሆን ባልተቋረጠ የትግል አመጽ የሚመጣ ነው። ኢትዮጵያ ለዘላለም ትኖራለች።
ያሰብከው እስኪሆን ሰባት ጊዜ ምለው በመቶ የሚከዱ ሳጥናኤልን በጥፍ አልፎም ያስከነዱ በባዕዳን መልመል ኮርማ እየተነዱ ወዳንተ መጥተዋል መስረቅ የለመዱ ከውጭ ገብተዋል እነመጫል ብሴ ባጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ። እነሆድ አምላኩ እነፍረት አያውቄ በቃን የማይሉት እነኪስ አውልቄ አምና በአደባባይ ብርጭቆ ሲያጋጩ የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይለውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፍል ትግልህን ሊሸጡ። ካንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ። በባዕዳን ምልምል በሲአይኤ መንጋ በተደገሰልህ የቀልበሳ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ ላማህ በጽናት ተዋጋ።